ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 19 2014 ዓ.ም ዝግጅታችን ጀመረ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአፍሪካ ሀገራት የሚያደርጉትን ጉብኝት በመቀጠል ዛሬ ማምሻውን አዲስ አበባ ገብተዋል። ዘገባ ይኖረናል። የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ የምሽቱ እንግዳችን ናቸው።
ሸባብ ሶማሌ ውስጥ መካሄደውን አይነት ስራዎች የሚሰራ ኢትዮጵያዊ ቡድን ተዋቅሮ ነው። ኢትዮጵያዊ ቡድን ተዋቅሮ ነው እና የኢትዮጵያ ሙጃሂድ የሚባለው በሸባብ ውስጥ የነበሩ ከኢትዮጵያ ዜግነታቸው ከኢትዮጵያ የሆኑ ለምሳሌ ሶማሌዎች ሊሆኑ ይችላሉ፣ ሌላ ቋንቋ ተናጋሪ ኢትዮጵያ ሊሆኑ ይችላሉ። እነሱ ተሰብስበው ተለይተው ተደራጅተው ወደ ኢትዮጵያ እንዲገቡና የሽብር ስራውን ኢትዮጵያ ውስጥ እንዲያሳፉ
በሶማሊያ በኢትዮጵያ ድንበር አቅራቢያ በሚገኙ ከተሞች ባለፈው ሳምንት ጥቃት ያደረሰው አልሸባብ እና አሁን ደግሞ በኢትዮጵያ ውስጥ ወደ 7 ኪሎ ሜትር አቅራቢያ መግባታቸው የተነገረው የኢትዮጵያ ሙጅሃዲን ስለተሰኘው ቡድን ማብራሪያ እንዲሰጡን በምሽቱ እንግዳ አድርገን ጋብዘናቸዋል። ከዜናው በኋላ በሚኖረን ጊዜ ይዘናቸው እንመለሳለን። ጤና ይስጥልኝ፣ እንደምን አመሻችሁ ተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሲ አሸናፊና ግርማ ደገፋው ደግሞ በምስልና ድምጽ በማቀናበር የዚህ የሬዲዮ በቴሌቪዥን ዝግጅታችንን ወደ እናንተ በማድረስ አብረውን አሉ። አባየው ገበያው የዌብና ማህበራዊ ገጻችን ፕሮዲውሰር ናት። እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። እናንተም አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ የቀጥታ ስርጭታችን እየተላለፈ ይገኛል። ከዚያም መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜና እንወሰዳችሁ።
ምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጂት ታየ ነኝ። ግራይ ክልል ውስጥ በተካሄደው ጦርነት ወቅት ተፈጽመዋል የተባሉ የሰብአዊ መብቶች ጥሰቶችን እንዲመረምር በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የተሰየመው ኮሚሽን በኢትዮጵያ የመጀመሪያ ጉብኝቱን ትናንት ሰኞ ጀምሯል። ኮሚሽኑ የሰብአዊ መብቶች፣ የሰብዓዊነትና የስደተኞች ደህንነት ዓለም አቀፍ ድንጋጌዎች ጥሰቶችን እንዲመረምር ባለፈው ዓመት ታህሳስ ውስጥ ሲቋቋም ሊታደስ የሚችል የአንድ ዓመት የሥራ ዘመን ተሰጥቶት እንደነበረ ይታወሳል። ኢትዮጵያ የኮሚሽኑ መቋቋም ፍሬቢስ ነው ስትል እንደማትተባበር ገልጻ በወቅቱ ውድቅ አድርጋው የቆየች ቢሆንም በቅርቡ ግን እንዲገባ ፈቃድ ሰጥታለች። የኢትዮጵያ መንግስት ትናንት ባወጣው መግለጫ ከኮሚሽኑ ጋር የመተባበርን ጉዳይ እንደገና የምናጤነው በተግባሩና የመንግስታችንን አቋም ማክበር አለማክበሩን ተመልክተን ይሆናል ብሏል። የኮሚሽኑ አባላት ትናንት ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው መነጋገራቸውን ለመንግስቱ ቅርበት ያለውን ፋና ብሮድካስቲንግን ጠቅሶ አጃንስ ፍራንስ ፕሬስ ዘግቧል። ኬንያዊ፣ ሽሪላንካዊና አሜሪካዊ ባለሙያዎች ያካተተው የኮሚሽን እስከፊታችን ቅዳሜ ሐምሌ 23 2014 ዓ.ም ምህረት ኢትዮጵያ ውስጥ እንደሚቆይና ሪፖርት እንደሚያወጣ ታውቋል። ከኮሚሽኑ ጋር እንደሚተባበሩ አሳውቀው የነበሩት ትግራይን እያስተዳደሩ ያሉት ባለስልጣናት ፌደራል መንግስቱ በኮሚሽኑ ላይ የራሱን ሐሳብ ለመጫንና ተአማኒነቱን ለመሸርሸር ይጥራል ብለው ከሰዋል። በጥቅምት 2013 ዓ.ም ምህረት በመንግስቱ ኃይሎችና በህወሓት መካከል የተቀጣጠለው ጦርነት በቀጠሉት 2 ዓመታት ውስጥ የኤርትራን ጦርም ጨምሮ መላ ትግራይን አዳርሶ ለአጎራባች አማራና አፋር ክልሎችም የተረፈ ሲሆን በውጊያዎች ውስጥ በሲቪሎች ላይ ለተፈጸሙ የበረቱ ጥቃቶችና በደሎች ሁለቱም ወገኖች ሲወነጃጀሉ ቆይተዋል። የኢትዮጵያ መንግስት ባለፈው መጋቢት የተናጠል ተኩስ አቁም ካወጀ ወዲህ የተጋጋለ ውጊያ ባመዛኙ ጋብ ቢልም ክልሉ ግን በከበባ ውስጥ በመሆኑ የባንክ፣ የስልክ፣ የኢንተርኔት አገልግሎቶችና የነዳጅ አቅርቦት የበረታ ችግር መኖሩ እየተነገረ ነው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ባካሄዱትና በዚህ ዓመት መጀመሪያ አካባቢ ባወጡት ሪፖርት በሁሉም ወገኖች በሰብና ላይ የተፈጸሙ ጥፋቶች መኖራቸውን የሚያመላክቱ ማስረጃዎችን ማግኘታቸውን ገልጸው ነበር። ቱኒዚያውያን አዲሱን ህገ መንግስት እንደሚደግፉ የውሳኔ ህዝቡ ቅድመ ውጤቶች ተጠቆሙ። ፕሬዝዳንታዊ ስልጣኖችን እጅግ የሚያሰፋ የሆነው አዲሱ የቱኒዚያ ህገ መንግስት ትናንት ሰኞ የተካሄደውን ውሳኔ ህዝብ በቀላሉ ሊያልፍ መቻሉን ድምጽ ሰጥተው በሚወጡ ሰዎች አስተያየት ላይ የተመረኮዘ ግምገማ አሳየ። በውሳኔ ህዝቡ ድምጻቸውን የሰጡት ሰዎች ቁጥር ግን እጅግ ዝቅተኛ እንደነበረ ተመልክቷል። ባለፈው አመት ፕሬዝዳንት ካይ ሳኢድ ሀገሪቱን ለአመታት ተሽመድምዳ ከቆየችበት ሁኔታ መታደግ አለብኝ ብለው ፓርላማውን ማገዳቸውና ራሳቸው በአዋጅ አስተዳደሩን ሲመሩ መቆየታቸው ይታወሳል። ከዚያም ባለፈው ወር ነው አዲስ ህገ መንግስት ያወጡት። አዲሱ ህገ መንግስት ያስተዳደሩንና የፍትህ አካሉን ስልጣን ለፕሬዝዳንቱ የሚሰጥ ከመሆኑም ሌላ የምክር ቤቱን ስልጣን በማዳከም የፕሬዝዳንቱን ስልጣን የሚቆጣጠር አካል እንዳይኖር የሚያደርግ ነው። የትናንቱ ህገ መንግስታዊ ውሳኔ ህዝብ ይፋ ውጤቱ ባንክሮ እየተጠበቀ ሲሆን የምርጫ ኮሚሽኑ ውጤቱን ከጥቂት ጊዜ በኋላ እንደሚያሳውቅ እየተጠበቀ ነው። የምርጫ ኮሚሽኑን የቦርድ አባላት ፕሬዝዳንቱ የቀየሯቸው ሲሆን ተቃዋሚዎች ውሳኔ ህዝቡ በዚህ ኮሚሽን በተካሄደ ድምጽ አሰጣጥ ተአማኒነት ይኖራል ወይ ብለው ጥያቄ አንስተዋል። ከቀደሙት ምርጫዎች ጋር ሲነጻጸር የነጻ ታዛቢዎች ቁጥርም አናሳ መሆኑንም ተቃዋሚዎቹ አንስተዋል። ፕሬዝዳንቱ ትናንት ድምጻቸውን ሲሰጡ ውሳኔ ህዝቡን የአዲስ ሪፐብሊክ መሰረት ብለውታል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ፕሬዚደንት ባይደን ከኮቪድ የህመም ምልክቶቻቸው በእጅጉ እያገገሙ መሆናቸውን ሐኪማቸው ተናገሩ። ፕሬዚደንት ጆ ባይደን የነበሯቸው የኮቪድ-19 የህመም ምልክቶች በጠቅላላ ማለት በሚያስችል ደረጃ ተወግደውላቸዋል ነው ያሉት ሐኪማቸው። ትናንት ፕሬዚደንት ባይደን ከቀን ወደ ቀን እየተሻለኝ ነው ብለዋል። ዋይት ሃውስ በጣም ተላላፊ የሆኑትን የኮሮና ቫይረስ ዝርያዎች በደንብ ሊከላከሉ የሚችሉ አዳዲስ የክትባት አይነቶችን መስራት ስለሚቻልበት መንገድ የሚወያይ ጉባኤ ዛሬ ለማካሄድ ማቀዱንም ዜናው ጨምሮ አስታውቋል። ፕሬዝዳንቱ ባለፈው ሳምንት ሐሙስ ለኮቪድ-19 መጋለጣቸው በመርመራ ከታወቀበት ጊዜ አንስተው በዋይት ሃውስ ራሳቸውን ከሌላ ሰው ለይተው ተቀምጠዋል። ፓክሲሎቪድ የተባለውን የጸረ ኮቪድ መድኃኒትና ጥቂት መጠን ያለው አስፒሪን ለደም ማቅጠኛ ሲወስዱ መቆየታቸው ተገልጿል። እንደ ዋይት ሃውስ ባለስልጣናት እምነት የፕሬዝዳንቱ የኮቪድ-19 የህመም ምልክቶች BA5 የተባለው የኦሚክሮን ቫይረስ ዝርያ አይነት ነው። የዋይት ሃውስ የጸረ ኮቪድ ምላሽ አስተባባሪ ዶክተር አሺሽ ጃ እንዳሉት በአሁኑ ወቅት ዩናይትድ ስቴትስ ውስጥ ካሉት የኮቪድ-19 ተጋላጮች ውስጥ ከ75 እስከ 80 ከመቶ የሚሆኑትን የያዛቸው BA5 የተባለው የኦሚክሮን ዝርያ አይነት ነው። ቀዳማዊት እመቤት ጂል ባይደን ከቫይረሱ ነጻ ሲሆኑ ላልተወሰነ ጊዜ ዴላዌር በሚገኘው መኖሪያ ቤታቸው እንደሚቆዩ ተገልጿል። ሩሲያ በጥቁር ባህር ዳርቻ ያሉ አካባቢዎችን በሚሳኤል ደብድባለች ስትል ዩክሬን አስታወቀች። ዩክሬን ሩሲያ በጥቁር ባህር ዳርቻ ያሉ ይዞታዎቿን ዛሬ ማክሰኞ በሚሳኤል እንዳጠቃች ነው ያስታወቀችው። ከጥቂት ቀናት በፊትም ሩሲያ በዩክሬን ኦዴሳ ወደብ ላይ የሚሳኤል ጥቃት ማድረሷ ሲታወስ ድርጊቱ ዩክሬን የእህል አቅርቦት ወደ ውጪ መላክ እንድትጀምር በሁለቱ ሀገሮች መካከል የተደረሰውን ስምምነት ተግባራዊነት በተመለከተ ጥያቄዎች ማስነሳቱ አይዘነጋም። ይህ በዚህ እንዳለ ትናንት ሰኞ የተባበሩት መንግስታት ድርጅት በጥቂት ቀናት ውስጥ ከዩክሬን የእህል አቅርቦት መውጣት ይጀምራል ሲል አስታውቋል። ኪቭ ኢንዲፔንደንት የተባለ ነጻ የዜና አውታር እንደዘገበው የዩክሬን የመሰረተ ልማት ሚኒስትር እህል ወደ ውጪ የመላክ እንቅስቃሴው ከነገ ረቡዕ ጀምሮ ይቀጥላል ብለዋል። በመጨረሻም ሩሲያ ውስጥ ካለፈው የካቲት አንስታ በእስር ላይ የምትገኘው አሜሪካዊት የቅርጫት ኳስ ኮከብ ብሪትኒ ግራይነር የፍርድ ሂደት ዛሬ መቀጠሉ ተሰምቷል። ግራይነር በየካቲት ወር ሞስኮ አውሮፕላን ማረፊያ ላይ ሶስት አስመጪ ቁስ ይዛ ተገኝታለች ተብላ ክስ ቀርቦባታል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሐምሌ 19 2014 ዓ.ም ተመረጥ ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም @voenews የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው አብይ ርዕስ ዘገባችን በቀጥታ ወደ ስልክ መስመር ነው ማለት ነው። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአፍሪካ ሀገራት የሚያደርጉትን ጉብኝት በመቀጠል ዛሬ አዲስ አበባ ገብተዋል። የሩሲያ የውጭ ጉዳይ ሚኒስትር ቦሌ ዓለም አቀፍ አውሮፕላን ማረፊያ ማምሻውን ሲደርሱም የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን አቀባበል አድርገውላቸዋል። የሩሲያውን የውጭ ጉዳይ ሚኒስትር ጉብኝት በተመለከተ ተጨማሪ መረጃን አጠራ አድርጎ ሊያካፍለን የአዲስ አበባው ዘጋቢያችን እስክንድር ፍሬው መስመር ላይ ይገኛል። እስክንድር እንደምናመሸ።
እንደምናመሸሽ ጤና።
በቀጥታ ወደ አንተ ልመለስና እስቲ አጠራ አድርገ አካፍልን መረጃውን። መቀጠል ትችላለህ? ምን አለ እጅ ከምን?
የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ቀደም ሲልም እንዳልሽው ዛሬ ከሰዓት በኋላ አመሻሹ ላይ ነው አዲስ አበባ የገቡት። በመንደርደሪያው ላይ እንደተጠቀሰውም የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን አቀባበል አድርገውላቸዋል። የሰርጌይ ላቭሮቭ የአፍሪካ ጉብኝት ከኢትዮጵያ በተጨማሪ ግብጽን፣ ኮንጎን እና ዩጋንዳን ያካተተ ነው። ሶስቱን ሀገራት ከጎበኙ በኋላም ነው ወደ ኢትዮጵያ የመጡት። ላቭሮቭ በአዲስ አበባ ቆይታቸው በሩሲያና በኢትዮጵያ መካከል ስላለው የሁለትዮሽ ግንኙነት እንደዚሁም በሌሎች ዓለም አቀፍ ጉዳዮች ላይ ከኢትዮጵያ መንግስት ባለስልጣናት ጋር እንደሚወያዩ የውጭ ጉዳይ ሚኒስቴር አስታውቋል። ላቭሮቭ ወደ አዲስ አበባ የመጡት ከዩክሬን ጦርነት ጋር በተያያዘ አገራቸው በተለይ ከበራቡ ከፍተኛ ጫና ውስጥ ባለችበትና ፍጥጫ ውስጥ በገባችበት ወቅት ነው። ኢትዮጵያ እንደሚታወቀው ከዩክሬኑ ጦርነት ጋር በተያያዘ ገለልተኛ አቋም ካንጸባረቁ የአፍሪካ ሀገራት አንዷ ነች። አዲስ አበባ እንደሚታወቀው የአፍሪካ ህብረት መቀመጫ ምንጭ ሲሆን እናም የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን የስራ ኃላፊዎች ጋር ተገናኝተው እንደሚወያዩም ይጠበቃል። ጉብኝቱ ሁለተኛው የሩሲያ የአፍሪካ ጉባኤ ሊካሄድ ጥቂት ወራት በቀሩት ጊዜም እየተካሄደ ነው። የኢትዮጵያ መንግስት የአፍሪካ ህብረትና በአዲስ አበባ የሚገኘው የሩሲያ ኤምባሲ የውጭ ጉዳይ ሚኒስትሩን የአዲስ አበባ ጉብኝት በተመለከተ ዝርዝር ፕሮግራም አላሳወቁ እስካሁን ማለት ነው። በአሜሪካ ድምጽ የተጠየቁት በአዲስ አበባ የሩሲያ ኤምባሲ ቃል አቀባይ የሚኒስትሩን አገልግሎት ከሚኒስትሩ አገልግሎት ማረጋገጥ አለብን ብለዋል። ፕሮግራማቸውን በተመለከተ ማለት ነው። እንግዲህ
የስልክ መስመሩ ተቋረጠ። በመጀመሪያም እስክንድርን ወደ ስልክ መስመር በስልክ ማብራሪያ እንዲሰጥን ስንጋብዘው የስልክ መስመሩ እያስቸገረ ነበር። ግን ደግሞ ያው እስክንድር እንዳለው ገና አዲስ አበባ መግባታቸው ነው። ዘርዘር ያሉ መረጃዎችን ለማግኘት ከፍተኛ ጥረት እያደረጉ ነው ዘጋቢዎቻችን። በነገው ምሽትም በነገው ዕለትም ሰፋ ያሉ መረጃዎችን አካተን እንመለሳለን። ከዚሁ የውጭ ጉዳይ ሚኒስትሩ ዘገባ ሳንወጣ የላቭሮቭ የአፍሪካ ጉብኝት የሀገራቸው ዩክሬንን በመውረሯ ሳቢያ ከምዕራቡ ዓለም እየመጣባት ያለውን ውግዘት በመከላከል ላይ ያተኮረ እንደሆነ የምዕራቡ ዓለም ሀገራትም በምስራቅ አፍሪካ ኢትዮጵያን ጨምሮ ለተከሰተው ከፍተኛ የምግብ እጥረት መባባስ ሩሲያን ተጠያቂ ያደርጋሉ። ነገር ግን ኢትዮጵያ በበኩሏ ከትግራይ አማጽያን ጋር በመታደርገው ጦርነት ሳቢያ ከምዕራቡ ዓለም ግፊት የመጣባትና የሩሲያንም የረጅም ጊዜ ታሪካዊ ግንኙነት ያላት አገር ናት። እነዚህን ዘገባዎች አካቶ ዘገባ ያደረሰን ፍሬድ ሃርተር የአሜሪካ ድምጽ ዘጋቢ ከአዲስ አበባ ነው። እንግዱ ወልዴ የዚህን ዘገባ ዝርዝር ያሰማናል።
የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአፍሪካ የሚያደርጉትን ጉብኝት የሚያገባድዱት የኢትዮጵያ ባለስልጣናት አዲስ አበባ ላይ በማነጋገር ሲሆን በዚህም ሀገራቸው በዩክሬን ላይ በመታከያደው ጦርነት ምክንያት ሌሎች ሀገሮች በረሃብ እንዲጠቁ ሆኗል የሚለውን ክስ መከላከሉን ይቀጥላሉ ተብሎ ይጠበቃል። የውጭ ጉዳይ ሚኒስትሩ በተጨማሪም ከትግራይ ሰራዊት ጋር በነበረው ግጭት የሰብአዊ መብት በመጣስ ተወንጅላ ከምዕራቡ ዓለም ጋር የሻከረ ግንኙነት ውስጥ ከገባችው ኢትዮጵያ ጋር ሀገራቸው ግንኙነቷን የምታጠናክርበትን መላም ይሻሉ። ከሌሎች ሀያላን ሀገሮች አንጻር ሲታይ ሩሲያ በኢትዮጵያ ያላት ታይታ እጅግም ነው። እንደ ዩናይትድ ስቴትስ ትልቅ የእርዳታ ዱካ የላትም። እንደ ቻይናም በመሰረተ ልማት ላይ ከፍተኛ ተሳትፎ የላትም። ነገር ግን ሁለቱ ሀገሮች ጠንከር ያለ ዲፕሎማሲያዊ ግንኙነት አላቸው። በጥቅምት 2013 የትግራይ ጦርነት ከተጀመረ ወዲህ ሩሲያ ኢትዮጵያ ላይ በተባበሩት መንግስታት ይደርስባት የነበረውን ጫና ስትከላከልላት ቆይታለች። ጉዳዮች በዝግ ስብሰባ እንዲታዩ እንዲሁም ድምጽን በድምጽ የመሻር መብቷን ተጠቅማ በመብት ጥሰት ክስ በኢትዮጵያ ላይ ሊወጣባት የነበሩ የአቋም መግለጫዎችን አግዳለች። በአዲስ አበባ ያሉ ሰዎች ከምዕራቡ ዓለም ይልቅ ለሩሲያ ያላቸውን ጥሩ አመለካከት መግለጻቸው ያልተለመደ ነገር አይደለም። የጠቅላይ ሚኒስትር አብይ አህመድ መንግስት የምዕራቡ ዓለም ለህወሓት ወገን ድጋፍ ከማድረጉ ሴራ ጀርባ ሆኖ ይመራል የሚል ሐሳብን ያዘለ ክስ ያቀርባል። ገለልተኛ ተመራማሪው ሞገስ ዘውዱ ተሾመ የሩሲያና የኢትዮጵያ ግንኙነት ጥልቅና ታሪካዊ ነው ይላሉ።
በቀስቀዛው የዓለም ጦርነት ወቅትም ቢሆን በወቅቱ ከነበረችው ሶቪየት ህብረት ጋር በመወገን ኢትዮጵያ መልካም ግንኙነት ነበራት። አሁን ኢትዮጵያ ገብታበት ካለው አጣብቂኝ አንጻርም ስናየው ሩሲያ ባላት የዓለም አቀፍ ግንኙነትና የውጭ ግንኙነት የኢትዮጵያን አቋም ስትደግፍና በጸጥታው ምክር ቤትም ከጎኗ ስትቆም ነው የምናየው።
የኢትዮጵያ ባለስልጣናት የጥቁር ባህር ተከፍቶ የስንዴ ምርት ለገበያ እንደሚቀርብ ማረጋገጫውን ከውጭ ጉዳይ ሚኒስትር ላቭሮቭ ሊጠብቁ ይችላሉ ተብሎ ይገመታል። ኢትዮጵያ የስንዴ ምርትን በማሳደግ ራሷን ለመቻል እቅድ አላት። አሁን ባለው ሁኔታ ግን 40% የሚሆነው የእህል ፍላጎቷን የምትሸፍነው ከዩክሬንና ሩሲያ ከምትገዛው ነው። 30% የሚሆነው ኢትዮጵያዊም ከዓለም ገበያ ከሚሸመተው እህል ምጽዋት ጠባቂ ነው። የትግራይ ጦርነት ቀጥሎ በነበረበት ባለፈው ዓመት ሩሲያ ከኢትዮጵያ ጋር የጸጥታ ትብብር መፈራረሟ ሀገራቸው ለኢትዮጵያ የሚሰጡትን እርዳታ የገቱና በአዲስ አበባ የሚገኙ የምዕራቡ ዓለም ዲፕሎማቶች ቅንድባቸውን በግርምት ከፍ እንዲያደርጉ አድርጓል። በኦንታሪዮ ኩዊንስ ዩኒቨርሲቲ የሚገኙት ፕሮፌሰር አወተ ወልደ ሚካኤል እንደሚሉት ግን ሩሲያ በኢትዮጵያ የሚገኘውን የምዕራቡን ዓለም መተካት አትችልም። በተለይ አሁን በትግራይ የሚካሄደው ጦርነት መቀዝቀዙን ተከትሎ ጠቅላይ ሚኒስትሩ ከአሜሪካ ጋር ግንኙነታቸውን ለማሻሻል እየሞከሩ ያለበት ወቅት ነው።
የኢትዮጵያው ጠቅላይ ሚኒስትርና የምዕራቡ ዓለም ግንኙነት ከስድስት ወራት ወይም ከአንድ ዓመት በፊት እንደነበረው መጥፎ አይመስለኝም። የምዕራቡ ዓለም ጠቅላይ ሚኒስትሩንም ሆነ ፖሊሲያቸውን እንደበጎ በመመልከት ላይ ነው። አዲስ አበባና የምዕራቡ ዓለም መዲናዎች ግንኙነታቸውን ያሻሻሉ ካለበት ሁኔታ አንጻር ስናየው ጠቅላይ ሚኒስትር ላቭሮቭ ነገሮችን ለመቀየር ብዙም እድል የላቸውም።
ባለፈው መጋቢት የሩሲያ ዩክሬንን መውረር አስመልክቶ በተባበሩት መንግስታት በወጣው የአቋም መግለጫ ላይ ኢትዮጵያ ድምጽ ተአቅቦ አድርጋለች። ይህ በእንዲህ እንዳለ ላቭሮቭ ወደ ኢትዮጵያ ከመጓዛቸው በፊት በዩጋንዳም ጉብኝት አድርገዋል። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ በመከላከያና ደህንነት ረገድ ጠንካራ የሁለትዮሽ ግንኙነት እንደሚሹ አስታውቀዋል። ፍሬድ ሃርተር ከአዲስ አበባ ለላከው ዘገባ እንግዲህ ወልዴ ነኝ ከአሌክዛንድሪያ ቨርጂኒያ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። አሁን ተከታዩ ዘገባችን ረዘም ያለ ሰዓት የሚወስድ ወይም ደቂቃዎች ይቅርታ የሚወስድ ዘገባ ነው። እንደው አስቀድመን ለመናገር ነው ርዝመቱን ወደ ሶማሌ ክልል የምናልፈበትና በመግቢያችን ላይ እንዳስተዋወቅናችሁ የክልሉን ፕሬዚዳንት አቶ ሙስጠፌ መሐመድን ቃለ ምልልስ ያካተተ ዘገባ ነው። የኢትዮጵያ ሶማሌ ክልል ሐምሌ 13 ቀን ኢትዮጵያ ድንበርን አቋርጦ ከገባው የአልሸባብ ታጣቂዎች ቅርንጫፍ የሆነውና የክልሉ ፕሬዝዳንት የኢትዮጵያ ሙጂሃዲ የተባለ ኢትዮጵያውያንን የያዘ የታጠቀ ቡድን ጋር በተካሄደው ውጊያ 100 የሚሆኑ ታጣቂዎች መገደላቸውና 13 መኪናዎቻቸው መውደማቸውን በቁጥር ብዙ በርከት ያሉ የጦር መሳሪያዎች መወረሳቸውን ክልሉ ያስታወቀ ሲሆን የክልሉ ፕሬዝዳንት አቶ ሙስጠፋ መሐመድ ዑመር ለጸጥታ ኃይሎች ከፍተኛ ድጋፍ ያደረገውን የክልሉን ህዝብ አመስግነዋል። አልሸባብ በበኩሉ የዩናይትድ ስቴትስ መንግስት ያለበትን ላሳወቀ የ5 ሚሊዮን ዶላር ሽልማት ለመስጠት ቃል የገባችለትን መሪውን ፉአድ መሐመድ ካሊፍ ሸንጎሌን በድንበር አካባቢ የሚገኙ ተዋጊዎችን ለማሰልጠን የላከ መሆኑን ጠቅሷል። አልሸባብ በኢትዮጵያ ድንበር አቅራቢያ በሚገኙ የሶማሊያ ከተሞች ላይ ጥቃት ማድረሱ ባለፈው ሳምንት ረቡዕ ተዘግቧል። በእለቱም በአልሸባብ ታጣቂዎችና በኢትዮጵያውያን የሶማሌ ክልል ልዩ ኃይል አባላት መካከል በተካሄደ ውጊያ ከሁለቱም ወገን 80 ሰው መገደሉን ከሁለቱም ወገኖች የወጡ መረጃዎችን ጠቅሰን መዘገባችን ይታወሳል። የሶማሌ ክልል ባለስልጣናትና በጉዳዩ ላይ እውቀት ያላቸውን ባለሙያዎች የአልሸባብ ተዋጊዎች ኢትዮጵያ ውስጥ መግባታቸውንና አሁንም ድረስ እንቅስቃሴ ላይ መሆናቸውን ጠቅሶ የሶማሌ የአሜሪካ ድምጽ የሶማሌኛ ክፍል ዝግጅት ዘግቧል። ኦማር መሐመድ አቡ ያንን የተባሉ አሁን ኑሯቸውን በስዊድን ያደረጉ የቀድሞ የአልሸባብ ባለስልጣን እንዲሁም ለደህንነታቸው ሲሉ ስማቸው እንዳይገለጽ የጠየቁ ሌላ የአልሸባብ የቀድሞ ኃላፊ ለቪኦኤ የሶማሊኛ ቋንቋ አገልግሎት እንደገለጹት አልሸባብ ኢትዮጵያ ውስጥ ያደረገ የሚገኘውን እንቅስቃሴ የሚመሩት ትውልዳቸው ከኢትዮጵያ ሶማሌ ክልል የሆነ አሊ ዲያር የተባሉ አንጋፋ የአልሸባብ ኮማንደር መሆናቸውን ገልጸዋል። ስለጥቃቱና የኢትዮጵያ ሙጃሂዲን ስለተባለው ቡድን ማብራሪያ እንዲሰጡን የሶማሌ ክልል ፕሬዝዳንት አቶ ሙስጠፋ ዑመርን ለቃለ ምልልስ ጋብዘናቸዋል። እንደሚከተለው ተሰናድቷል። በጣም አመሰግናለሁ። በኢትዮጵያ የሶማሌ ክልል ፕሬዝዳንት አቶ ሙስጠፋ መሐመድ ዑመር ለቃለ ምልልስ ፈቃደኛ ስለሆኑ በቀጥታ ወደ ጥያቄ ነው የምገባው። ካሉበት ቦታም አንጻር የኔትወርክ ችግር ያለበት ቦታ ነው ዛሬ የሚገኙት እንደነገሩኝና በቀጥታ ወደ ጥያቄ ልግባ። ሰሞኑን አልሸባብ በኢትዮጵያ ድንበር አቅራቢያ በሚገኙ ከተሞች ላይ ጥቃት እንዳደረሰ ተዘግቧል። በተጨማሪ ደግሞ ትላንት የወጡ መረጃዎች የኢትዮጵያ ሙጃሂዲን ሰኘ ቡድን ሌላ ጥቃት የተቀናጀ ጥቃት ለማድረስ ሲንቀሳቀስ እንደነበረ ተዘግቧልና እስቲ ሁለቱ አንድነትና ልዩነት ካላቸው ምንድነው የሆነው በርሶ በኩል ይንገሩን።
አመሰግናለሁ። ሲሆን አሁን የሚገኘው በሸበሌ ዞን ፌር የሚባል ከተማ ነው። የመጨረሻ የኢትዮጵያና የሶማሊያ ድንበር ደቡብ ምስራቅ አካባቢ ይሄ ከተማ ነው። ትላንትና ወደ ሀገራችን ጥቃት ለመፈጸም እንደገባው የሸባብ ኃይል የተመታበት አካባቢ ነው። ይሄ የሚያልምበት አካባቢ እንዳልሽው በሰሞኑ ድርጅት የተሳተፈው ሸባብ ሲሆን፣ ነገር ግን የኢትዮጵያ ሙጃሂዲን የሚባለው ቡድን ሸባብ ሆኖ ከዓለም አቀፍ የሽብር ቡድኖች ጋር እንዲሁም ከቀጠናው ጠላቶቻችን ጋር በመሆን ሸባብ ሶማሊያ ውስጥ የሚያካሄደውን አይነት ስራዎች የሚሰራ ኢትዮጵያዊ ቡድን ተዋቅሮ ነው። እና የኢትዮጵያ ሙጃሂዲን የሚባለው በሸባብ ውስጥ የነበሩ ከኢትዮጵያ ዜግነታቸው ከኢትዮጵያ የሆኑ ለምሳሌ ሶማሌዎች ሊሆኑ ይችላሉ፣ ሌላ ቋንቋ ተናጋሪ ኢትዮጵያ ሊሆኑ ይችላሉ። እነሱ ተሰብስበው ተለይተው ተደራጅተው ወደ ኢትዮጵያ እንዲገቡና የሽብር ስራውን ኢትዮጵያ ውስጥ እንዲያስፋፉ ነው። ስለዚህ ልዩነታቸው ቀጠና ነው እንጂ አላማቸው አንድ ሆኖ የተሰጣቸው ምድብ ይለያያል። አንዱ ሶማሊያ ውስጥ ይቀጥላል፣ አንዱ ደግሞ ሶማሌዎች ተፋፍቶልናል ብሎ ስለሚያስብ ሸባብ ያንን የሽብር ተግባር ወደ ኢትዮጵያ ውስጥ ሄዶ የሚሰራ ቡድን ነው ኢትዮጵያ ሙጃሂዲን የሚባሉት።
ባለፈው ሳምንት ረቡዕ በዩድ እና አቶ የሚባሉ ሁለት የሶማሊያ ከተማዎች ውስጥ የአልሸባብ ታጣቂዎች ጥቃት ማድረሳቸውን የአካባቢው ባለስልጣናት ገልጸዋል። አሁን ደግሞ በትላንትና ሁለት ደግሞ ጥቃት ሊያደርሱ እንደነበር ተገልጿል። እና ጥቃት የደረሰበት ቦታና ለማድረስ እቅድ የተያዘበት ቦታ በአቀማመጥ ደረጃ ተመሳሳይ ቦታ ነው?
ዩድ እና አቶ የሚባሉ ከተሞች ተረፍ ከተማ ናቸው ሁለቱም። እና ግማሽ ኢትዮጵያ ግማሽ ሶማሊያ ነው። ግጭቱን ሲካሄድ የነበረው አንድ የተወሰነ ሰዓት ሶማሊያ ውስጥ የተወሰነ ሰዓት ኢትዮጵያ ውስጥ ነው ኦንተርኔት እያደረገ። ስለዚህ ድንበኛ ድንበር ላይ ያሉ ሁለት ከተሞች ናቸው ሁለቱም። ከድንበር 10 ኪሎ ሜትር 5 ኪሎ ሜትር ሳይሆን ድንበሩ ላይ ራሱ ድንበሩ ለሁለት የሚከፍላቸው ከተሞች ናቸው። ሁለቱም ቦታ እና እዛ ላይ ተካፈተው በየድ በኩል ብዙም ይራቻሉ በአቶ ወንባሩ ኩል ሰብሮ ገብተው ይሄ የኢትዮጵያ ምጃሄድ የሚባለው ቡድን ለማስገባት ነው ተካፈተው ፈጠሙ። ስለዚህ በዛ ሳይድ ገብተው የተወሰኑ ኪሎ ሜትሮች ወደ 100 ኪሎ ሜትር አካባቢ ገብተው ነበር። አብዛኛው 100 ኪሎ ሜትር ብዙ ነው ሊል ይችላል፣ ግን ብዙ ቦታ ከተማ የለም። በጣም ክፍት የሆነ ቦታ ነው። የመጀመሪያ ከተማ የሚገኘው ከዛ አካባቢ ምናልባት 150 ወይም 200 ኪሎ ሜትር ትናንሽ ቀበሌዎችን አልፎ ነው ወደዛ የገባው። ሀሳቡ የነበረው ኤልተሬ የሚባል ሶማሌ ክልል ምዜ ወረዳ አካባቢ ተራራማ ቦታ ነው፣ የኛና የኦሮሚያ ቦርደር አካባቢ ያለው። እዛ በኩል አልፎ ወይም እዛ መሽጎ በሶማሌና ኦሮሚያ ቦርደር በተለይ ባሌ አካባቢ ለመንቀሳቀስ ነው። አሁን ከተያዙት የሸባብ ሰዎች የተገኘ መረጃ የሚያመለክተው ይሄ ቡድን ገብቶ ነበር፣ ወዲያውኑ ነው የተከበበው ከገባ በኋላ። ነገር ግን ያ የተከበበው ቡድን ለማስለቀቅ በተለያዩ ቦታዎች ሌላ ሁለት ቦታዎች ላይ ኃይል አንቀሳቅሶ ያከበበው ኃይል እንዳይደመሰስ እዛ የከበበው ኃይል እንዲለቅለት ነው። ትንሽ እንደዛ ነው እኛ ያሰብነው ከሚሊተሪ ስትራቴጂ። በሌላ ቦታ ወከባ ያደረገው ከፊት ከዋናው ድንበር 7 ኪሎ ሜትር ነው የገባው በትላንትና ከዋናው ድንበር። እንግዲህ ዋናው ድንበር ሲባል ተራራማ ኤሪያ ነው፣ በደህና ጊዜን ብዙ ሰው የሌለበት አካባቢ ነው። ነገር ግን ሲገባ በዛ አካባቢ የኛ ልጆች ሄደው ተገናኝተው ደምስሷቸዋል። በአሁኑ ሰዓት ከገባው ኃይል ውስጥ ምናልባት በአሰሳ የሚገኝ በየቦታው ጢሻው ከሌለ በስተቀር ሙሉ በሙሉ ተደምስሷል። ሁሉም ያለነው ፌርፌር ከተማ ነው። ቀጣይ በድንበር አካባቢ ያለው ሁኔታ ምን እናድርግ፣ ለወደፊቱ እንዲያ ነገር እንዳይሞክር ዲተረንስ ምን መሰል የሚለው ነገር እየተወያየ ነው።
አልሸባብ በዓለም አቀፍ ደረጃ በአሸባሪነት የተፈረጀ ድርጅት ነው። ዲን የኢትዮጵያ ሙጃሃዲን የሚለውን ስም ቡድኑ ለራሱ ነው ራሱ የሰጠው ወይስ ይሄ ቡድን መሆኑ እንዴት ታወቀ? እስቲ ስለዚህኛው ቡድን ይንገሩን።
የታወቀው በኢንተርቪው ነው። እንግዲህ የተማረኩ ሰዎች አሉ። የተማረኩ ሰዎች ቡድን ናቸው ስንል እኛ የኢትዮጵያ ሙጃሂዲን እንባላለን፣ የሸባብ አካል ነን። ሁለት አይደለም፣ የሸባብ አካል ሆኖ እንትን ማለት እኮ ነው። መከላከያ አይደለም የምንለው በሀገራችን መከላከያ ተብለው ደግሞ ሰሜን እዝ፣ ምስራቅ እዝ እንደዚህ ይባላል። እና የኢትዮጵያ ሙጃሂዲን የሚለው ስም የመጣው ሸባብ ሌላ ጊዜም ሶማሊያ ውስጥ ሆኖም ራሱን ሙጃሂዲን የሚጠራው የሶማሌ ጂሃዲስቶች ማለት ነው። እንደዛ ብሎ ራሱን የሚጠራው ለአላህ ሲሉ የሚወጡ ማለት ከሆኑ ሙጃሂድ የኢትዮጵያ ምለ ተጨመረበት። በአሁኑ ሰዓት ሸባብ ኢትዮጵያ ውስጥ ረብሻ እንዲፈጥር ተልእኮ ስለተሰጠው የኢትዮጵያ ቅርንጫፍ እንደማለት ነው የሚቆጥረው እንጂ የተለየ አይደለም። ሸባብ ራሱ ነው።
ስለዚህ ይሄ ጥቃት ተከታታይነት ያለው ማለት እንግዲህ አልሸባብ ባለፈው ሳምንት ረቡዕ ብለን ካነሳ ነው። በወቅቱ ሮይተርስ ዘገባ አስነብቦ ነበር። በውጊያው የፖሊስ አባላት 17 ከአልሸባብ ደግሞ 63 ታጣቂዎች መገደላቸውን ሪፖርት አውጥቶ ነበር እና በጥቃቱ የደረሱት ጉዳቶች እንደተባለው ይሄ ቁጥር ነው ወይስ ተጨማሪ አለው?
እዛው አካባቢ ነው እንግዲህ መጀመሪያ ቆስሎ በኋላ የሞተ ምናምን ሊኖር ይችላል። እዛው አካባቢ ነው ቁጥሩ። በደንብ ነው የኛ ልጆች እየታገሉት። እዛው ትንሽ በቁጥር ትንሽ ቢሆኑም በአስር እጥፍ ቢበለጡም በጣም ነው ታግለው እዛ ቦታ ላይ ከስድስት ሰዓት በላይ ያቆያቸው ከፍተኛ ጉዳትም አድርሰዋል። ነገር ግን ሸባብ ወደ ውስጥ ከገባ በኋላ ሮብ ዕለት ነው የገባው። ሐሙስ ዕለት እንዴት ተደርጓል ወደ ውስጥ ከገባ በኋላ እዛ ላይ ነው ከመቶ በላይ እንደገና የተገደለው። ስለዚህ ውስጥ ሲገባ የተገደለው አይጨምርም። ይሄ 67 ውስጥ ከገባ በኋላ የተገደለው እስካሁን በእኛ ሁኔታ ከመቶ በላይ ነው። እስከ ነገ ድረስ ቆጠራ የሬሳ ቆጠራ ምናምን ከጨረስ በኋላ በሚዲያ እናቀርባለን።
ያ አካባቢ የሶማሌ ክልል ልዩ ፖሊሶች ናቸው እዛ ያሉት እዛ ቦታ ላይ እና መከላከያ የለም፣ መከላከያ አልነበረም፣ ፍሮንት ላይ ወይም ከፊት ለፊት መከላከያ በቦታው አልነበረም። አሁንስ የመከላከያ አቋም ወይም ደግሞ መከላከያ አለ በቦታው ወይስ የሶማሌ ክልል ልዩ ኃይል ፖሊሶች ብቻ ናቸው ያሉት?
መከላከያ የለም የሚለው መረጃ የተሳሳተ ነው። መከላከያ አለ። እዛ ግጭት የተፈጠረበት ከተማ አጠገብ ባሬ የሚባል ከተማ ራሱ መከላከያ አለ። ስለዚህ ይሄ በሚዲያ የምንሰማው መከላከያ የለም ትክክል አይደለም። መከላከያ ቁጥሩ ካለው ሀገራዊ ወቅታዊ ሁኔታ በድሮ አንሶ ሊሆን ይችላል፣ ግን አለ። አሁን ደግሞ ኃይል ጨምሯል አሉ። ስለዚህ መከላከያ አሉ። ነገር ግን በወቅቱ በግዳጅ ቀጠናው ላይ የነበሩ የጠላትን እንግዲህ ያደረጉት የሶማሌ ልዩ ኃይሎች ናቸው።
እንግዲህ ለረጅም ጊዜ የአልሸባብ ታጣቂዎች ወደ ኢትዮጵያ ድንበር አልፈው ሲገቡ አይሰማም። ብዙ ጊዜ የሚወጡ መረጃዎች ይኖራሉ። ከውስጥ ስልጠና እየሰጡ ወይም ደግሞ ከውስጥ የተወሰኑ ሰዎች እያነጋገሩ ከውስጥ ለመረበሽ ይሞክራሉ የሚል ነገር ነው እንጂ ለረጅም ጊዜ ድንበር አልፈው እንደዚህ ሲመጡ አልተሰማም እና የተለየ ምክንያት አለው ያሁኑ ያገኛችሁት በመረጃ?
አው አንደኛ ሞክር አይታይም ይለው መረጃ ራስ ስፈት ነው ይወክራል እንዴ ሁሉንም ይያዘው ተሳክቶለት አንዳንዴ እንደዚህ በዚህ ድፍረት ያህል ከዳፍሮ ዜና በሚሆን ደረጃ ወደ ውስጥ ለገባ ይችላል እንጂ ሁሉንም ይወክረው ፈንጂ መሳሳቲ ለመግባት ብዙ ነው ይወክረው ያው ሲከሽፍ አይታወቅም ሲሳካ ይታወቃል ሁለተኛ በአሁኑ ሰዓት ግን መጠኑ አሁን የመጣበት መጠንና አላማው ከሌላው ለየት ይላል ብሎ ያስቀምጣል አሁን የበጣበት ቀጥታ ኢትዮጵያ ውስጥ ቤዝ ለመስራት ነው። ብዙ ብር ተግባር ፈጥሮ ለመመለስ ሊሆን ይችላል። በአሁኑ ሰዓት ግን ቤዝ ለመስራት ነው። ውስጥ ገብቶ ቤዝ ሰርቶ የውጊያ ቀጠና ለማድረግ ነው። ገፊ ምክንያቱ አንደኛ በሌሎች ኃይሎች ይሄ ተልእኮ ተሰጥቶ ነው ብለን እናምናለን። በቀጠናው ያሉ ከግድቡ ጋር በተያያዙ ችግር ያለባቸው ኃይሎች በዚህ ቀጥታ በዚህ ጉዳይ ላይ እጃቸው እንዳለ መረጃዎች ያመለክታሉ። በሀገራችን ውስጥ ረሻ እየፈጠሩ ያሉ ሽብርተኛ ቡድኖችም ቀጥታ እዚህ ውስጥ እንዳሉ መረጃዎች ያሳያል። ስለዚህ ምናልባት በአሁኑ ሰዓት ክፍተት አለ የሚል መረጃ ተሰጥቷቸው ብዙ የነበረው የኃይል የሴኩሪቲ ኃይል በምስራቅ ቀጠና አካባቢ የለም፣ አንዳንድ ቦታዎች ላይ ችግሮች የተነሱ በዚህ ሳይድን መፈት እንችላለን የሚል የመደፋፈር ሁኔታ ሊኖር ይችላል። የተለወጡ ቀጠናዊ የፖለቲካ ሁኔታዎችን ገፋፍቶ ሊሆን ይችላል። ስለዚህ እሱን ቀስ ብለን እናየዋለን። አሁን በደንብ መረጃዎቹ ሳይከበሰቡ መደምደም ይከብዳል። በእርግጠኝነት ግን ሸባብ ታሊባን አፍጋኒስታን ይዣለሁ ካለ በኋላ በግል እኛም ቀጠናውን ሁሉ መያዝ እንችላለን የሚል አላማ ይዞ እንደተደፋፈረ እናውቃለን በመረጃ። ስለዚህ የእስላማዊት ኤምፓየርም ወደ ኢትዮጵያ እናስፋፋለን የሚል ሀሳብ አላቸው የሚል እመሰለን።
ምን ያህል ነው የተማረኩት ወይም ቁጥራቸው ምን ያህል ነበር?
አልታወቅም። አሁን በጣም ወደ 40-30 ኪሎ ሜትር ሆም ኤሪያ ላይ ነው ግጭቱ የተፈጠረው። እነዛ ሰዎችን የማስወጣት ድኑ በጣም ሲሰራ የቆየው እየተሰበሰበ ነው። አሁን የሞተውም የሚገኘውም ሳያውም እየታየ ነው። ቁጥሩን ይሄን ያነግረሽ በእርግጠኝነት ግን የገባው ኃይል ተደምስሷል። ከመቶ በላይ በአንድ ቦታ እንደተገደለ እናውቃለን። በርካታ መሳሪያዎች ትላንትና ተማርኳል። ትላልቅ መሳሪያዎችን ብሬን እንደዚህ ሎላንስ የመሳሰሉ እንግዲህ ቅድም ጃልኩሽ የሚሰራቸውን አንዳንድ የሴኩሪቲ ስራዎች ቦርደር ላይ ካጠናከርን በኋላ ለዚህ ጊዜ ሰጥተን እናወጣዋለን። ምድሬ
በጣም አመሰግናለሁኝ። እግዜር ይስጥልኝ። የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ ሙሐመድ ዑመር ተጨማሪ መረጃዎችንም ለሌላ ጊዜ እንደሚሰጡን ገልጸውልናል። ሌሎች ጥያቄዎችንም ያካተተ ምላሾችን ሰጥተውናል። በሰዓት እጥረት ምክንያት የተወሰኑትን ማካተት አልቻልንም። የመረጃ ይሰጣሉ ያልነውን የቃለ ምልልሱን ክፍል ነው ያስደመጥናችሁ። በሌላ በኩል የአልሸባብ ተዋጊዎች ሮብለት በሶማሌ ክልል በሚገኙት ያኤት አይኤቶ እና ዋሻቆ ከተሞች ድንገተኛ ጥቃት ከማድረሳቸው በፊት በደቡብ ምዕራብ የሚገኘውን የስልክ አገልግሎት ሙሉ ለሙሉ እንዲቋረጥ አድርገው ነበር። የቀድሞ የአልሸባብ ባልደረቦች ለአሜሪካ ድምጽ ሶማሌ አገልግሎት የሶማሌ ቋንቋ አገልግሎት እንደገለጹት ወደ ኢትዮጵያ ከገቡት 500 የአልሸባብ ተዋጊዎች ውስጥ ከኢትዮጵያ፣ ሶማሌና ኦሮሚያ ክልል የተቀላቀሉ ተዋጊዎች ይገኙበታል ብሏል። ቡድኑ የመጀመሪያውን ጥቃት ያደረሰበት በሶማሌ ክልል የሚገኘው ባኮል ከተማ አስተዳዳሪ የሆኑት መሐመድ አብዲ ታል እንዳረጋገጡትም በወረራው የተሳተፉ አብዛኞቹ የአልሸባብ ተዋጊዎች ኢትዮጵያውያን ሲሆኑ በሶማሊያና በጁባ ክልል የሰለጠኑና ከአልሸባብ ጋራ ህብረት ያላቸው ናቸው። ሁለት ቡድኖች መኖራቸውና አንዱ በድንበር ላይ የሚዋጋ ሲሆን ሌላው አልፎ መግባቱንም የሶማሌኛ ቋንቋ አገልግሎት ዘገባ ይናገራል። ስማቸውን መግለጽ ያልፈለጉት የቀድሞ የአልሸባብ አባላት እንደሚሉት የቡድኑ ዓላማ ኢትዮጵያ ውስጥ ጥቁር ባንዲራቸውን መስቀልና ጂሃድ በአፍሪካ ቀንድ አዲስ ግንባር ማስፋፋት መጀመሩን የሚገልጽ መግለጫ ማወጅ መሆኑንም ገልጸዋል። በኬንያና በሶማሊያ ብቻ ሳይሆን በኢትዮጵያ ውስጥም መንቀሳቀስ የሚችሉ መሆናቸውን ማሳየት እንደሚፈልጉም የቀድሞ የአልሻባብ ኃላፊ አቡ አሊያ አብራርተዋል። የአፍሪካ ቀንድ ጉዳዮች ተንታኝ የሆኑት ማት ብራይደ ይህ አልሻባብ ያደረሰው ጥቃት ምናልባትም ወደፊት በኢትዮጵያ በቋሚነት የሚንቀሳቀስ ተዋጊ እንዲኖር ለማድረግ የታሰበ ስልታዊ ዓላማ መጀመሪያ ሊሆን ይችላል ይላሉ። የተዋጊ ቡድን በሶማሊያና በኦሮሚያ ክልሎች መካከል በሚገኘው ባሌ ተራሮች ላይ ሊሰፍር
እንደምችልም ይጠቅሳሉ። ይህ በሃሩን ማሩፍ የተዘጋጀው ሰፋ ያለ የተንታኞችን አስተያየት ያካተተውን ዘገባ ወደ አማርኛ መልሰን በዌብሳይታችንና በፌስቡክ ገጻችን እናኖርላችኋለን። ከዚያ መከታተል ትችላላችሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ኦሮሚያና ሶማሌ ክልልን የተመለከቱ የድርቅ ላይ የድርቅ ሁኔታ ያተኮረ ዘገባ ነው የምናቀርብላችሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ በኦሮሚያ ክልል ቦረና ዞንና በሶማሌ ክልል ለተከሰተው ድርቅ የክልሎቹና የፌዴራል መንግስት አፋጣኝ መልስ ባለመስጠታቸው ጉዳት መድረሱን ገልጿል። ኮሚሽኑ ባካሄደው ምርመራ ድርቁን ለመከላከል የተሰሩ ስራዎች፣ ድርቁ ከተከሰተም የምላሽ አሰጣጥና የአቅርቦት ውስንነት መኖሩን ችግሩን አባብሶታል ሲል ገልጿል። ፀሐይ ዳምጠው ናት ዘገባውን ያጠናቀረችው፣ እንደሚከተለው ይቀርባል።
የኢትዮጵያ ሰብአዊ መብቶች ኮሚሽን በ2013 ዓ.ም ምረት ማገባደጃ አካባቢ በኦሮሚያ ክልል ቦረና ዞን የተከሰተው ድርቅ ህብረተሰቡን ክፉኛ መጉዳቱን ገልጿል። በዞኑ ከ1983 ዓ.ም ምረት ጀምሮ ድርቅ በተከታታይ ይከሰታል። በ2013 የተከሰተው እስካሁን ያለውን ጨምሮ 12 ጊዜ የዞኑ ነዋሪዎች ለከፍተኛ ድርቅ ተዳርጓል ሲል ኮሚሽኑ ገልጿል። የድርቁ መንስኤ ተመሳሳይ መሆኑን የተናገሩት በኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ጽህፈት ቤት ኃላፊ አቶ በዳሳ ለሜሳ አስቀድሞ ድርቁን ለመከላከል የተሰራ ስራ እምብዛም ነው ሲሉ ተናግረዋል።
ድርቅን ለመከላከል የተጀመሩ ፕሮጀክቶች ተግባራዊ አለመደረጋቸው፣ ለምሳሌ የቦረና ውሃ ፕሮጀክት በዲዛይን ችግር ምክንያት አገልግሎት መስጠት አልቻለም የሚል ምላሽ ነው ከተለያዩ አካላት ያገኘ ነው፣ መንግስታዊ ከሆኑት አካላት ያገኘ ነው። ስለዚህ ሌሎቹ ስራዎች አልተሰሩም ማለት ነው። የቦረና አካባቢ የሚከሰተውን ድርቅ በመከላከል ሰዎችና እንስሳቶች አካባቢ ላይ ጉዳት እንዳያደርስ ለማድረግ የተሰራ ስራ በጣም አናሳ መሆኑን የሚያሳይ ነው ማለት ነው። አንዱ
በዞኑ ድርቅ ሲከሰት መንግስት ቶሎ ይፋ ባለማድረጉና ችግሩ መኖሩን አምኖ ተቀብሎ ወደ ምላሽ መስጠት አለመግባቱ ህዝቡን ከፍተኛ ዋጋ ማስከፈሉን ኮሚሽኑ አረጋግጧል ሲሉ አቶ በዳሳ ተናግረዋል።
በዞን ደረጃ ድርቁን በተመለከተ አሳስመንቶችን እንዲሰሩ ሪኮመንድ እንዲያደርጉና እንዲከታተሉ የተቋቋመ ግብረ ኃይል አለ። ያ ግብረ ኃይል በወቅቱ ችግሩ ሰፍቶ ጉዳት ሳያደርስ በፊት ለኦሮሚያ ብሔራዊ ክልላዊ መንግስት ያንን አሳስመንት እንደላኩ፣ ያ ባለመሰጠቱ የኦሮሚያ ክልላዊ መንግስት ያንን ሪስፖንስ ቶሎ ስላልሰጠ ችግሮቹ እየሰፉ ጉዳት ማድረስ ሲጀምሩ በተለያዩ ሚዲያዎች፣ ማህበራዊ ሚዲያዎች ጩኸት ችግሮቹ መጋላት ሲጀምሩ ነው የኦሮሚያ ብሔራዊ ክልላዊ መንግስት ያንን በዞንና በወረዳ ደረጃ የተሰጠውን አሳስመንት ቶ ድጋሜ ሌላ አሳስመንት ሰርቶ ነው ወደ ሪስፖንስ የገባው ማለት ነው። በዚህ መካከል ጉዳቶች ደርሷል ማለት ነው።
በቦረና ዞን በድርቅ ምክንያት መደበኛ የጤና አገልግሎት መቋረጡን፣ ትምህርት መቋረጡን፣ የመጠጥ ውሃ አቅርቦት አለመኖሩን ኮሚሽኑ በምርመራው ወቅት ያገኛቸው ግኝቶች ናቸው ያሉት አቶ በዳሳ አሁን ባለው ሁኔታ ለህብረተሰቡ ድጋፍ ሊደረግ ይገባል በማለትም ተናግረዋል።
ችግሮቹ ከተፈጠሩ ኢንተርቬንሽን ከተጀመረ በኋላ ደግሞ አንዱ ማናጅመንቱ ጥሩ አልነበረም፣ ሁለተኛ የአቅርቦትም በቂ አልነበረም። ለምሳሌ 30 ሰው ድጋፍ የሚፈልግ ከሆነ ለ30 ሰው የሚመጣው ስለሌለ ከሰላሳ ለአንድ አምስቱ ብቻ ነው የሚቀርበው ማለት ሰላሳዎቹ የአምስቱን ብቻ ነው በጋራ ሲጠቀሙ የነበረው። ስለዚህ ሰጥቶ ምላሽ በቂ አለመሆኑን የሚያሳይ ነው ማለት ነው። እንዲሁም ደግሞ ለከብቶች፣ ለተለያየ፣ ለመድኃኒት እንዲሁ በአንዳንድ በኩል የሚመጡ ጉዳዮች ደግሞ ምስመና ሲደረጉ እንደነበረ፣ ለምሳሌ ለከብቶች ሲሰጥ የነበረው ሳር በሌላ እጅ ገብቶ በሽያጭ ሲያደርግ ሲገዙ እንደነበረ፣ መግዛት ያልቻሉ ደግሞ ከብቶቻቸው ከእጃቸው እየሞቱ እንዳልቁ የሚያሳይ ሁኔታዎች ነበር ማለት ነው። ቃደም መጋቢት አካባቢ ላይ ዝናብ ዘንበዋል። ዝናብ ሲዘንብ በአንዴ ሪስቶር አያደርግ ይህን የጉዳት የደረሰባቸው ሰዎች ህይወት በአንዴ የሚያስተካክል አይደለም ማለት ዝናብ መዝነቡ ብቻ ችግሩን አይፈታም ማለት ነው። ስለዚህ ግናው ሰዎች ችግር ላይ መሆናቸውን ነው የሚያሳየን ማለት ነው።
በተመሳሳይ በሶማሌ ክልል በተከሰተው ድርቅ 10 ዞኖች ላይ ጉዳት መድረሱን የገለጸው ኮሚሽኑ በክልሉ የተደረገው ቅድመ ዝግጅት አናሳ መሆኑን ገልጿል። አቶ አብዱልናስር በረከት በኢትዮጵያ ሰብአዊ መብቶች ኮሚሽን የጅጅጋ ቅርንጫፍ ጽህፈት ቤት ኃላፊ ናቸው። ድርቁ ከተከሰተ በኋላም የተሰጠው ምላሽ በቂ አልነበረም ሲሉ ገልጸዋል።
ከተከሰተ በኋላ ድርቁ መንግስት የሰጠው ምላሽ ካለው አቅም አንጻር ሲታይ ጥሩ የሚባል ነው። በተለይ ምላሽ ሲሰጥ የነበረው በአጠቃላይ እኛ ባየነባቸው ቦታዎች እና ባለን መረጃ መሰረት ምላሽ በደንብ ሲሰጥ የነበረው በመንግስት በኩል ነው። የክልሉ መንግስት ያው ሪሶርሶችን በማስተባበር ምግቦችን በማቅረብ ውሃ በማቅረብ እና የተለያዩ አገልግሎቶችን በማቅረብ ምላሽ ሰጥቷል። ግን ያው ካለው ሪሶርስ አንጻር በቂ ነው የሚባል እና እንስሳቶችን ለመታደግም ሆነ ሰዎችም ጉዳት ላይ እንዳይደርሱ ለማድረግ ሙሉ በሙሉ የደረሰ አልነበረም።
በክልሉ አንዳንድ ዞኖች ዝናብ እያገኙ መሆናቸውን የገለጹት አቶ አብዱል ናስር ዝናቡ ተስፋ የሚጣልበት አለመሆኑን ገልጸው መንግስት ትኩረት ሰጥቶ መከታተል አለበት ሲሉ ተናግረዋል።
በሰበሰብነው መረጃ መሰረት በተለይ አሁን በሸበሌ ዞን በጣም ተጎድቶ እኛም ያየነው አካባቢ የዝናቡ መጠንም አሁንም ቢሆን አናሳ የሚባል የዝናብ መጠን ነው የዘነበው እና አሁንም ቢሆን ቅድመ ዝግጅት ያስፈልጓል። የተወሰነ ጋፕ ብሏል፣ ውሃ ትንሽ ተገኝቷል። አሁን እሱን የጠቀሙ የሚሞቱ እንስሳትና ህዝቡም የመጠጥ ውሃ የተወሰነ የሚያገኝበት አጋጣሚ አሁን ያለው ግን አሁንም ቢሆን ከዚህ በኋላ የሚመጣው ረዘም ያለ ዝናብ የሌለበት ወቅት መንግስት ተዘጋጅቶ ሌሎች ድርጅቶችም ከመንግስት ጋር ጎን ለጎን የሚሰሩ አካላት ከአሁኑ ቅድመ ዝግጅት አድርገው ለሚመጣው የደረቅ ጊዜያቶች ዝግጅት እንደሚያስፈልግ ነው የገመገምነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል ቦረና ዞን እና በሶማሌ ክልል በተከሰተው ድርቅ ላይ ዛሬ ባወጣው መግለጫ ላይ የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ከአሜሪካ ድምጽ ጋር በነበራቸው ቆይታ የክልሉ መንግስት በተቻለው መጠን ድጋፍ ለሚሹ ዜጎች እርዳታ እያቀረበ መሆኑን ተናግረዋል። በቀጣይም የኮሚሽኑ ሪፖርት ላይ ሰፋ ያለ ምላሽ እንደሚሰጡም ተናግረዋል። የኦሮሚያ ቡሰ ጎኖፋ በኩሉ በድርቅ ለተጎዱ ዞኖች እርዳታ እያደረሰ መሆኑን መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ ላይ ከፌደራል መንግስት ከኢትዮጵያ መንግስት ኮሚኒኬሽን አገልግሎት መልስ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
እየደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሐምሌ 19 2014 ዓመተ ምህረት ዝግጅታችን ነው። ዝግጅቶቻችንን አዳምጣችሁ አስተያየቶቻችሁን ለማካፈል 202-251-3505 የዋትስአፕ ቁጥራችን ነው። horn@voanews.com የኢሜል አድራሻችን ነው። በሁለቱም ላይ አስተያየቶቻችሁን ልታካፍሉን ትችላላችሁ። በተጨማሪም በፌስቡክ ገጻችን በውስጥ መስመር መልእክታችሁን ልታደርሱን ትችላላችሁ። #voamharic ብላችሁ በትዊተር ላይም መልእክት ብታስቀምጡ ይደርሰናል። አሁን ወደ ተከታዩ ዘገባችን እንወሰዳችሁ። የነዳጅ ድጎማ ተጠቃሚ የሆኑ አሽከርካሪዎች ትግበራው ላይ እየታዩ ባሉት ችግሮች ምክንያት መንግስት በሰጠን እድል እየተጠቀምን አይደለም አሉ። የንግድና ቀጠናዊ ትስስር ሚኒስቴር በበኩሉ የነዳጅ ድጎማ አሰራርን ለመተግበር ስራ ላይ የዋለው ቴክኖሎጂ ውጤታማነቱ ተረጋግጧል። ሆኖም በሂደት የሚታዩትን ችግሮች ለማስተካከል አተገባበሩን የሚቆጣጠር ግብረ ኃይል አቋቁመን እየሰራን ነው ብሏል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ያጠናቀረውን ዘገባ እንደሚከተለው ያቀርበዋል።
መንግስት ካለፈው የሰኔ ወር መጨረሻ ጀምሮ የነዳጅ ድጎማ ተጠቃሚ የሚሆኑና የማይሆኑ ተሽከርካሪዎችን በመለየት አዲስ የነዳጅ ድጎማ ስርዓት መዘርጋቱን የንግድና ቀጣናዊ ትስስር ሚኒስትር ዴኤታ አቶ ሐሰን መሐመድ ለቪኦኤ ተናግረዋል። የነዳጅ ድጎማው ተጠቃሚ የሚሆኑት የህዝብ ማመላለሻ ተሽከርካሪዎች ብቻ እንደሆኑ የሚናገሩት አቶ ሐሰን እነዚህ ተሽከርካሪዎች የነዳጅ ክፍያቸውን በዲጂታል ስርዓት በቴሌ ብር አማካይነት የሚፈጽሙበት አሰራር እንደተዘረጋም ገልጿል። በዚህ ዲጂታል ስርዓት ክፍያ ለመፈጸም በርካታ ተሽከርካሪዎች መመዝገባቸውንም ይናገራሉ።
አሁን የተመዘገቡት በትራንስፖርት እና ሎጂስቲክስ ሚኒስቴር 164,345 ናቸው። በየቀኑ የሚመዘገቡም አሉ። ወደ 72% ተመዝግበዋል። ሌሎችም የቀሩትን በሂደት ነው የምናስተካክላቸው።
የነዳጅ ድጎማ ተጠቃሚዎች የሆኑ ተሽከርካሪዎች በተዘረጋው ዲጂታል የገንዘብ ማስተላለፊያ ስርዓት ክፍያ እንዲፈጽሙ ቢደረግም በአዲስ አበባ ያነጋገርናቸው አሽከርካሪዎች ደግሞ የአሰራር ስርዓቱ አስቸግሮናል፣ በዚህ የተነሳም የድጎማው ተጠቃሚዎች መሆን አልቻልንም ይላሉ። አቶ ሞላ ጥላሁን የታክሲ አሽከርካሪ ናቸው።
እኔ በበኩሌ መቼም ደስ ብሎኛል፣ ግን አንዳንድ ጊዜ አንዳንድ ነዳጅ ማደያዎች ሲስተሙ የለም እያሉን እንደገና ወደሌላ ነዳጅ ማደያ ስንሄድ ነዳጅም ስለምናባክን በተወደደ ነዳጅ ያ ነገር ቢስተካከል ቆንጆ ነው።
አቶ ሙልጌታ ታደሰ የሚባሉ አሽከርካሪ ደግሞ የዲጂታል ስርዓቱ ላይ አሽከርካሪዎች ግንዛቤ እንደሌላቸው ይገልጻሉ።
አብዛኛው የታክሲ ሹፌሮች ሲስተሙን ራሱም አንደኛ አልገባቸውም፣ ሁለተኛ ደግሞ የገባቸውም ሲሄዱ ሲስተም የለም የሚል አለ። እንደዛ አይነት ችግሮች ይታያሉ። ቴሌብር ተመዝገቡ ተብለን ቴሌብር ተመዝግበናል፣ ነገር ግን ኔትወርክ የለም ነው የሚሉት። ይሄ ነው ችግሩ እንጂ እንግዲህ ድጎማው እንዳለ ሰምተናል። ደግሞ ሲስተሙን ራሱ እንዴት እንደሆነ በቴሌብር እንዴት እንደሚከፈልም አብዛኛው የታክሲ ሹፌሮች አውቁ፣ ግንዛቤ ቢቀርም እንዴት ቆንጆ ነበረ።
ስለዚህ ጉዳይ የተጠየቁት ሚኒስትር ዴኤታው አቶ ሐሰን መሐመድ ግብረ ኃይል በማቋቋም ከአጠቃላይ አሰራሩና ከዲጂታል ስርዓቱ ጋር የተያያዙትን ችግሮች ለማስተካከል እየሰራን ነው ብለዋል።
ክፍተቶች አሉ። በጋራ በቅንጅት በትብብር ከተለያዩ ተቋም ጋር አብረን እየሰራ እንገኛለን። በጣም ብዙ ተሽከርካሪዎች እየተጠቀሙ ነው። ይሄ ደግሞ ኢንተርኔትም ባለበት በሌለበት የሚሰራ ቴሌብር ኢንተርኔት አያስፈልገውም፣ ስልኩ ብቻ ይስራ። በጣም ሶፊስቲኬትድ እና አስቸጋሪ አለ፣ ሲምፕል ነው፣ በጣም ቀላል ነው። እና እኔ እንደዚህ አይነት መረጃ የለኝም፣ ግን ካለ የሚስተካከሉ ነገሮች ሊኖሩ ይችላሉ። ተሞክሮ በጣም ሰክሰስፉል ነው። ክፍተቶችን ማስተካከል ነው። ግብረ ኃይሉ በዚህ ዙሪያ ላይ የሰራ ቀን ከሌሊት እነዚህም የሰራ እንገኛለን።
ከዚህ ጋር አብሮ የሚታየው ጉድለት ደግሞ የአሽከርካሪዎች አዳዲስ አሰራርን ያለመቀበል ችግር እንደሆነም ተናግረዋል።
ትልቁ ችግሩ አንዳንድ ሪዚስት የሚያደርጉ ሰዎች አሉ። በአጠቃላይ አክሰፕታንሱ የሰው ባህሪ ነው። አዲስ ባህል ለሀገራችን ስለሆነ በቴክኖሎጂ ዲጂታል መኒ ትራንስፈር የሚለው መቀበሉ ትንሽ አለ። ነገር ግን በአጠቃላይ ቅቡልነቱ ከፍተኛ ደረጃ ወደ 72% ደርሷል። ከነጉለቶቹ ሰክሰስፉል ነው ለማለት ይቻላል።
አሽከርካሪዎች የሚያነሱት ሌላው ችግር የተደረገው የነዳጅ ድጎማ በቂ አይደለም የሚል ነው።
7 ብር ነው ምንድን ነው ምቀዳው 50 ብር ነው ኦልሬዲ ማለት ነው። እና ምንም ትርጉም የለም። 7 ብር መጣ አልመጣ ምንም ትርጉም የለም። ነዳጅ በጨመረ ቁጥር ስፒድ ራሱ ሁሉ ነገር ነው የጨመረው። እና የምታገኘውና የምታወጣ እንትን አንድ አይደለም።
ሚኒስትር ዴኤታው አቶ ሐሰን መሐመድ በበኩላቸው መንግስት አሁንም 75% የሚሆነውን የነዳጅ ዋጋ እየደጎመ እንደሆነ ገልጸው ድጎማው በቂ አይደለም የሚለው አስተያየት ተገቢ እንዳልሆነ ተናግረዋል።
9 ብር አካባቢ ነው የሚደጎመው። 9 ብር ደግሞ በአንድ ሊትር ቀላል አለ። 75% እየደጎመ ነው መንግስት ያለው። 25% ነው አሁን ለተጠቃሚ እንዲተላለፍ የተደረገው። እና በጣም ዝቅተኛ እንትን የሚደርሳቸው መንግስት ያን የሸከመ እንደገና አነሰን የሚሉት ሰዎች ያው እንደባለፈው ጊዜ 100% መንግስት እንትን እንዲል ነው የሚፈልጉት መሰለኝ። እሱ ደግሞ ባለን አገራችን ነባራዊ ሁኔታ አግባብ አይደለም የሚል ሀሳብ ነው ያለኝ።
በየጊዜው ቀስ በቀስ እየተነሳ ያለው የነዳጅ ድጎማ የኑሮ ውድነቱን እያባባሰ ይገኛል ለሚለው አስተያየትም አቶ ሐሰን በተጨባጭ መረጃ ላይ ያልተደገፈ ሐሳብ ነው የሚል ምላሽ ሰጥቷል።
ያንዳንዱ ሰው ከመሬት ተነስቶ ያለ ምንም መረጃ እንደዚህ ማለት ተሽከሮች አለም የሚደጎመው ህዝቡን ነው። እና ታሪፍ ይወጣል። ያ ታሪፍ ደግሞ ከሚደጎመው ጋር አብሮ የሚሄድ መሆን አለበት። ክትትል እያደረግን ድጋፍ እናደርጋለን። በተለይ ዝቅተኛ ገቢ ላላቸው የማህበረሰቡ ክፍል እንዳይጎዱ መንግስት ከፍተኛ ጥረት ያደረገ ነው።
መንግስት የኑሮ ውድነትን ለማረጋጋት አሁንም እንደ ስኳር፣ ዘይት፣ ስንዴና ሌሎችም ሸቀጦች በድጎማ ከውጭ እየገዛ በማቅረብ ላይ መሆኑንም ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ተከታዩ ዘገባችን ስንወስዳችሁ የኑሮ ውድነት በተለይ በጡረታ ገቢ የሚተዳደሩ ሰዎችን በእጅጉ እየጎዳ ነው ትለናለች ስመኝሽ የቆየ ጡረተኞችን በማነጋገር ባጠናቀረችው ተከታዩ ዘገባ።
አቶ ስለሺ ወጋየው የዛሬ 24 ዓመት ጡረታ ከመውጣታቸው በፊት በማዕድንና ኢነርጂ ሚኒስቴር ውስጥ 40 ዓመታት አገልግለዋል። በወቅቱ 2000 ብር ደሞዝ ያገኙ በሲታጠቁ ገቢያቸው ወደ 600 ብር ገደማ ዝቅ አለ። ከጥቂት ዓመታት በፊት መንግስት ያደረገውን የጡረታ ማሻሻያ ተከትሎ አቶ ስለሺ አሁን በወር የሚያገኙት የጡረታ ገንዘብ ወደ 2300 ብር ከፍ ቢልም አሁን ካለው የኑሮ ውድነት ጋር ሲነጻጸር የትኛውንም የኑሮ ቀዳዳቸውን አይሸፍንም።
እንደነገርኩሽ ወደ 2300 ምናምን ጡረታ ገቢ አገኝ። ከዚህ ውስጥ መብራት እንኳን እስከ 1500 1400 የሚከፍልበት ጊዜ ነው ያለው። ከዚህ የሚቀረውን እንግዲህ ገምቼ ሌላቸው ወጪ ሳይጨምሩ ማለት ነው። የውሃ አለ የአስቤዛና የምናምኑም ታዩ። በዛ ላይ ቤት ኪራይ ቢኖረኝ ደግሞ ቤት ኪራይ ውስጥ ቢሆን ኖሮ የበለጠ እንትን ሆን ነበረ። ይሄ መቼም በጡረታ ትታዘዘራሉ ማለት አይደለም።
በሀምስ ዓመታቸው ጡረታ እንደወጡ የሚገልጹት አቶ ስለሺ አሁን የሚታየውን የኑሮ ውድነት መቋቋም የቻሉት በግል ተቋማት ሰርተው በሚያገኙትና በልጆቻቸው ድጋፍ መሆኑን ይገልጻሉ።
ገና የመስራት አቅሙ ስለነበረኝ በግል ድርጅቶች ገብቼ ስራ መስራት ጀመርኩኝ። እስከ ቅርብ ጊዜ እየሰራሁ ነው። አሁንም ትንሽ እየሞካከርኩ ነው፣ እየሰራሁ ነው ያለሁት። እና በዛ ድጋፍ ነው ኑሮዬን የምመራው እንጂ ይሄ የሁለት ሺህ ምናምን ወጣ ገቢ የማምራቱም አይከፍልም።
የአውቶሞቲቭ ኢንጂነሪንግ ባለሙያ የሆኑትና ለረጅም ዓመታት በገንዘብ ሚኒስቴር በመንግስት እርሻ እንዲሁም በመንገድ ትራንስፖርት አገልግለው ከሁለት ዓመት በፊት ጡረታ የወጡት ወይዘሮ ትዕግስት አሰጋሂን ደግሞ በጡረታ የሚያገኙት ገንዘብ 2900 ብር ነው። በግልና በመንግስት ዩኒቨርሲቲ ልጆቻቸውን ለሚያስተምሩት ወይዘሮ ትዕግስት የጡረታ ገቢያቸው መተዳደሪያ ሊሆናቸው እንደቻሉ ገልጻሉ።
ምንም አያኖርም። ያው 2900 ብር ማለት ምንም ማለት አይደለም። በአሁኑ የኑሮ ውድነት ላይ ያኖራል ብለሽ የምታስቢው ነገር አይደለም። ከአንድ ቦታ ወደ አንድ ቦታ ለመሄድ እንኳን ትራንስፖርቱ በጣም ከባድ ነው። ሚኒመም 10 ብር ነው ታክሲ እንኳን እና የትም አትሄጂም። ያው ትራንስፖርቱም ኮስት ስለሚያደርግልሽ የኑሮ ውድነቱ ጤፉን ዛሬ 6000 ብር ነው። ዘይቱንም ያው በዓለም እንትን ያለ ነው ታውቂዋለሽ። ሁሉም ነገር በጣም የተወደደ ነው እና በዚህ ብር ይኖራል ማለት በጣም አስቸጋሪ ነው፣ ከባድ ነው። ለልጆች አሉኝ፣ ዩኒቨርሲቲ ተማሪዎች ናቸው። አንዷ የግል ነው የምትማረው፣ አንዱ የመንግስት ዩኒቨርሲቲ ነው የሚማረው እና ከባድ ነው። በዚህ ብር መኖር አይቻልም። ይህ እኮ የቀን ወጪ ማለት ነው 2900 ብር እና በጣም ከባድ ነው። የወር ወጪ ለመሸመት ምንም አይችልም።
በምንድን ነው እርስዎ ኑሮን የሚደጉሙት?
ያው ትንሿን የሚያስተምሩልኝ እህቶቼ ናቸው፣ ያስተምሩልኛል። ትልቁ የመንግስት ትምህርት ቤት ነው። ያው ለሱም አንዳንድ ነገር የሚያስፈልግ ወጪ ይልኩለታል እንጂ ምንም ሌላ መተዳደሪያ የለንም።
ወይዘሮ ትዕግስት በወር የሚያገኙት 2900 ብር የወር አስቤዛቸውን እንኳን አሟልቶ አይገዛም። ይሁን እንጂ ልክ እንደርሳቸው በመንግስት መስሪያ ቤቶች ለአመታት አገልግለው ከሳቸው ባነሰ እጅግ ዝቅተኛ ገቢ ብቻ ያለ እርዳታ መኖር የከበዳቸው የመንግስት ጡረተኞች መኖራቸውን በሐዘኔታ ያስረዳሉ።
የባሰ ነው፣ በጣም የባሰ ነው። አንዳንዱ ቤት የሌለው አለ፣ ኪራይ መክፈል አቅቶት በጣም እንደገና በጣም ትንንሽ የሆኑ ቤቶች ውስጥ ከከተማ ርቀው ወጥተው ይሄ በህገ ወጥ የተሰሩ ቤቶች ውስጥ የሚኖሩ አሉ። ምክንያቱም ኪራይ መክፈል ስለማይችሉ ከሰዎች ጋር ለመገናኘት አስቸጋሪ ነው። ከእኔ ከምኖርበት የባሰ ኑሮ ነው የሚኖሩት እና አስቸጋሪ ነው። ኑሮውን መቋቋም አልቻለም ሰው።
በባህር ዳር ከተማ ፋሲሎ ሁለተኛ ደረጃ ትምህርት ቤት ለ38 ዓመታት የሰውነት ማጎልመሻ መምህር የነበሩትና ከሶስት ዓመት በፊት ጡረታ የወጡት የ62 ዓመት አዛውንት አቶ እንዳለው ጥላሁንም እንዲሁ የሚያገኙት 4000 ብር የጡረታ ደሞዝ የቤት እመቤት የሆኑ ባለቤታቸውንና 4 ልጆቻቸውን በኪራይ ቤት ለማስተዳደር የማይችል በመሆኑ በውጪ የሚኖሩ ወዳጆቻቸውን እጅ ለማየት መገደዳቸውን ይገልጻሉ።
በጣም የሚያሳዝን ነገር አሁን በጓደኞቼ እናንተ የምትኖሩበት አንዳንድ አሜሪካ የሚኖሩ አሉ ጓደኞች አለኝ። በእነሱ እርዳታ ናለሁ ትሬ እነሱ በእኔ ደግሙኝ ትቆማ ነው እንጂ እና በእግዚአብሔር ኃይል ነው ያለ ነው እንጂ የኑሮ ሁኔታ በጣም የሚያሳዝን ነው።
አቶ እንዳለው በዚህ እድሜያቸው የሰው እጅ ማየታቸው ይክፋቸው እንጂ በተለይ በመንግስት ፋብሪካዎች ውስጥ ይሰሩ የነበሩና አሁን ከ300 ብር ባነሰ የጡረታ ገቢ የሚተዳደሩ ጓደኞቻቸውን ሲያዩ የበለጠ ያዝናሉ።
በተለይ የጨርቃ ጨርቅ ፋብሪካ የሚሰሩ የነበሩ ሰዎች ደግሞ አሉ። በጣም ደግሞ እነዛ ደግሞ ሳይ ትስራኛለች እና እንግዲህ አንዱም በአንዱ በማየት መጽናናት ነው እንጂ የኑሮ ጉዳይ በጣም በጣም እጅግ አሳሳቢ ነው የሆነበት ጉዳይ ነው ያለበት። በቃ ኮንስታንት የሆነች 200 ብር 250 ብር 300 ብር ነው የሚያገኙት። እነዚህ ሰዎች እንዴት እንደሚኖር እንደሆነ እኔ ራሴ በጣም ይገርመኛል። በጣም የሚያሳዝን ነገር ነው እና በዚህ ላይ ደግሞ እንደገና ኮምፒተሮች ደግሞ ልጆቻቸው ተመርቀው ስራ አጥተው
ይህ ደግሞ ሌላው የበርካታ ጡረተኛ አረጋውያን ችግር ነው። በብዙ መከራ ውስጥ አሳድገውና አስተምረው ለቁም ነገር ሲበቁ ይጦሩኛል ያሏቸው ልጆቻቸው ከተለያዩ ዩኒቨርሲቲዎች ተመርቀው ስራ ማግኘት ባለመቻላቸው ተመልሰው የጡረተኛ ወላጆቻቸውን እጅ ጠባቂ መሆናቸው የበርካታ ወላጆችን ልብ ይሰብራል፣ ተስፋም ያስቆርጣቸዋል።
የኛም ልጅ ዩኒቨርሲቲ ተመርቃ ሲፋ አሁን ተመርቃ መጣ በሄልዶ ኦፊሰርነት ተመርቃ መጣ እሚላለች እና ይታይሽ እንግዲህ እኔ ያው በቃ ተመርቀው ስራ ካላገኙ እነሱ ቆራጥ የሚደቁመናል ይጠሩናል ያላቸው ልጆች ደግሞ በቤት ላይ ተቆጣሩ እኛ ጋር እየተካፈሉ ያለችው የጡረታ ገንዘብ አብሮ ይበራሉ እና እኔ ባለቤት አሰራ ሜሪት ሜሪት ናት እኔ በጡረታ ያለሁት እና በጣም ያለው ስቃይ በጣም ትግል ኑሮ በትግል ነው ያለው በቃ ኑሮ በትግል በቃ
ለአመታት በሙያቸው አገልግለውና በርካታ የኑሮ ውጣ ውረድን አሳልፈው ማረፍና በልጆቻቸው መጦር ይመኙ የነበሩ በርካታ አረጋውያን በአሁኑ ሰዓት በሀገሪቱ የሚታየው አለመረጋጋት፣ ግጭት፣ የኮቪድ-19 ወረርሽኝና የኢኮኖሚ መዋዠቅ ባስከተለው የኑሮ ውድነት ምክንያት የተመኙትን ኑሮ ሳያገኙ በመተኩ ኑሮን መቋቋም አቅቷቸው ለከፍተኛ ድህነትና የጤና መጓደል መዳረጋቸውን ይገልጻሉ። መንግስትና የሚመለከተው አካል ችግራቸውን አይቶ መፍትሄ እንዲሰጣቸው ጠይቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዝግጅታችንን አጠናቀቀልን ሰናበታችሁ ጥቂት ደቂቃዎች ይቀሩናል። በቀሩን ጥቂት ደቂቃዎች
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ፕሬዝዳንት ጆ ባይደን በአለም ዙሪያ የተቀበሩ ፈንጂዎች አጠቃቀምን ለመገደብ ቁርጠኛ ሆነዋል። የዚህ ፖሊሲ ለውጥ መኖር ፕሬዝዳንቱ እነዚህ መሳሪያዎች ጦርነቱ ከቆመ ረጅም ጊዜ በኋላ ህጻናትን ጨምሮ በሲቪሎች ላይ የሚያደርሱትን ጉዳት የተገነዘቡ መሆኑን ያሳያል ይላል ርዕሰ አንቀጹ ሀተታውን ሲጀምር። አዲሱ ስምምነት ከኮሪያ የባህር ሰርጥ ውጪ ያለውን የዩናይትድ ስቴትስን የተቀበሩ ፈንጂዎች ፖሊሲ በኦቶዋ ስምምነት ከተገለጹ ቁልፍ መስፈርቶች እንዲሁም ጸረ ሰው ፈንጂዎችን መጠቀም፣ ማከማቸት፣ ማምረት፣ ማስተላለፍን ከሚከለክለው ዓለም አቀፍ ስምምነት ጋር ይስማማል ያለው ርዕሰ አንቀጽ በኮሪያ የባህር ሰርጥ ያለው ልዩ ሁኔታና የዩናይትድ ስቴትስ ደቡብ ኮሪያን ለመከላከል ያላት ቁርጠኝነት ዩናይትድ ስቴትስ በአሁኑ ወቅት በኮሪያ ሰርጥ ያላትን የጸረ ሰው ፈንጂዎች ፖሊሲ እንዳትቀይር ይከለክላል ሲላመልክቷል። ዩናይትድ ስቴትስ የተቀበሩ ፈንጂዎች አታመርትም፣ አትሰራም ወይም የጸረ ሰዎች ፈንጂዎችን በይዞታነት አትይዝም ወይም አንዳንድ ነገሮችን ለመደምሰስ የተቀበሩ ፈንጂዎችን ለማስወገድ ካልሆነ የጸረ ሰው ፈንጂዎችን አትጠቀምም ሲልም የርዕሰ አንቀጹ ጽሑፍ የመንግስትን አቋም አስታውቋል። ርዕሰ አንቀጹ በመቀጠል ዩናይትድ ስቴትስ ከኮሪያ የባህር ሰርጥ ውጪ የተቀበሩ ፈንጂዎችን አትጠቀምም ወይም እንዲጠቀሙ አታበረታታም፣ አታግዝም ወይም ከኮሪያ የባህር ሰርጥ ውጪ የኦቶዋ ስምምነት የተከለከሉትን እንዲጠቀሙ አታነሳሳም። ዩናይትድ ስቴትስ የኮሪያን የባህር ሰርጥ ለመከላከል የማይጠቅሙ የጸረ ሰዎች ፈንጂዎችን ክምችት ለማስወገድ ትፈልጋለች ብሏል። ዩናይትድ ስቴትስ የኦቶዋ ስምምነት እንዲከበር የሚያስችሉ አስፈላጊ ቁሳቁሶችና መፍትሄዎችን ማፈላለጓን ትቀጥላለች። በዚያው መጠንም ዩናይትድ ስቴትስ ከአጋሮቿ ጋር የገባቸውን ቃል መጠበቋን መቻሏን ታረጋግጣለች ሲልም ጽሑፉ አመልክቷል። የፖለቲካና የወታደራዊ ጉዳዮች ዋና ረዳት ሚኒስትር ስታን ብራውን የዩናይትድ ስቴትስ ድርጊት ሩሲያ ዩክሬን ውስጥ ከምታደርገው ድርጊት ተቃራኒ ነው ማለታቸውን የጠቀሰው ርዕሰ አንቀጽ ዩክሬን ውስጥ የሩሲያ ኃይሎች የምድር ውስጥ ፈንጂዎችን ጨምሮ ተቀጣጣይ መሳሪያዎችን ኃላፊነት በጎደለው መንገድ በሲቪሎችና ለሲቪሎች ጠቀሜታ ባላቸው መሰረተ ልማቶች ላይ እጅግ የከፋ ጉዳት ያደርሳሉ ማለታቸውን ጠቅሷል። በመጨረሻም ረዳት ዋና ሚኒስትሩ ብራውን በመቀጠል ዩናይትድ ስቴትስ በዓለም መደበኛ የሆኑ የጦር መሳሪያዎችን የማስወገድ እርምጃን በመምራቷ ኩራት ይሰማታል። እንደ አውሮፓ አቆጣጠር ከ1993 ጀምሮ ከ100 በላይ በሚሆኑ አገሮች ለዓለም አቀፍ ሰላም መስፈን፣ ደህንነት መረጋገጥ፣ መደበኛ የጦር መሳሪያዎች እንዲወድሙ በሚያደርጉት ፕሮግራሞቻችን አማካኝነት ከ4.2 ቢሊዮን ዶላሮች በላይ ኢንቨስት አድርገናል ብለው መናገራቸውን ገልጾ አሁንም ሰብአዊነት ላይ ትልቅ ጉዳት የሚያስከትሉትን ጸረ ሰው ፈንጂዎችን ለማስወገድ የምናደርገውን ይህን አስፈላጊ ስራችንን በመቀጠል ትብብራችንን እንቀጥልበታለን ሲል የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያዝነው ዝግጅቶቻችን ተጠናቀዋል። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። እዚህ በሚገኙና በመላው አካባቢዎች በሚገኙ ዘጋቢዎቻችን እና በባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት ደግሞ በሌሎች ዝግጅቶች እንገናኛለን። ለዛሬው ሰላም፣ በደህና ደሩ። Thank you.